Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በጋምቤላ በታጣቂዎች የታገቱ ሕጻናትን ለማስመለስ ተስፋ ሰጪ ሁኔታዎች እንዳሉ የክልሉ ፕሬዚዳንት ጋትሎ አቱት ገለጹ።
አሁን ወደ ጆር አካባቢዎችና ወደ ጎግ አካባቢ ኃይላችን ገብተዋል። አሁን ክትትል ላይ ናቸው። ስለዚህ እነሱ ያሉበት ቦታዎችም ተለይቷል።
በሌላ ዜና ከ400 በላይ የሚሆኑ የቤኒሻንጉል ጉሙዝ ክልል አርሶ አደሮች ለትምህርት ቤት ግንባታ ለተወሰደብን መሬታችን ተገቢው ካሳ አልተሰጠንም ሲሉ መንግስትን ከሰዋል።
አሶሳ ዩኒቨርሲቲ በገበሬዎች ይዞታ ላይ ነው የተገነባው። አሶሳ ይዞታ ሲገነባ ደግሞ ገበሬዎቹ በእኛ ህግ ስርዓት መሰረት ከይዞታቸው ከመፈናቀላቸው በፊት ካሳ ሊከፈላቸው ይገባል።
የምሽቱ የጋቢና እንግዳችን ደግሞ አያሌው መስፍን ነው።
ማህበራዊ ኑሮውን፣ መንግስትና ህዝብን፣ አገርና ወገንን፣ ታሪክን፣ ሰንደቅ ዓላማን፣ የኢትዮጵያ ሰራዊቱን፣ ጀግኖቻችንን፣ እነዚህን ነው። መልክዓ ምድሯን ኢትዮጵያ ማለት ዝም ብላ አገር አይደለችም። እግዚአብሔር በጣም የባረካት አገር መሆኗን በሙዚቃዎቻችን ስንገልጽ፣ ህብረተሰቡን የተጣላውን ስናቀራርብ ነው የኖር ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የተከበራችሁ አድማጮች፣ ለዜናው ተመልሼ መጥቻለሁ። ጽዮን ጉርማ ነኝ። የደቡብ ሱዳን መንግስትና ሽምቅ ተዋጊዎች ተባብረው እስከ ነገ በስቲያ ቅዳሜ የአማጽያኑን መሪ ሪክ ማቻርን ወደ ዋና ከተማ ጁባ ማምጣት አለባቸው፣ አለዚያ ጉዳዩ ወደ ተባበሩት መንግስታት የጸጥታው ምክር ቤት ያመራል ሲሉ የዓለም ሀያላን መንግስታት አስታወቁ። ዩናይትድ ስቴትስ፣ ቻይናና ሌሎችም 8 የዓለም ሀገሮች፣ የአውሮፓና የአፍሪካ ህብረት ቀነ ገደቡ ለሁለቱም ወገኖች በተሰጠበት በዛሬው ዕለት ባወጡት መግለጫ ማቻር AK-47 ጠመንጃዎች፣ የሮኬት ተወንጫፊ ቦምቦችና PKM አውቶማቲክ ጠመንጃዎችን የታጠቁ 200 ወታደሮችን ብቻ ይዘው ወደ ጁባ እንዲመጡ መንግስት መፍቀድ አለበት ብለዋል። የአማጽያኑ ተደራዳሪ ታቦ ምቤኪ ጋ ለጋዜጠኞች ሲናገሩ ተዋጊዎቻቸው በተሰጠው የጊዜ ገደብ መስማማታቸውን ሲገልጹ፣ የመንግስቱ ቃል አቀባይ ሚካኤል ማኩሪ ግን ሽምቅ ተዋጊዎቹ ሌላ አዲስ ተጨማሪ ጥያቄ ይዘው ቀርበዋል ሲሉ ጥሪውን ውድቅ አድርገዋል። በሌላ የደቡብ ሱዳን ዜና የኢትዮጵያ ጦር ሰራዊት ደቡብ ሱዳን መግባቱንና በቅርቡ ከኢትዮጵያ ተጠልፎ የተወሰዱትን ከ100 በላይ ህጻናት የሚገኙበትን መንደር መክበቡን አስታውቋል። ህጻናቱ የተወሰዱት ተጠርጣሪ የሙርሌ ጎሳ ተዋጊዎች ባለፈው አርብ ጋምቤላ ውስጥ የሚገኙ መንደሮችን ባጠቁበት ወቅት ነው። በእነዚያ ጥቃቶች ከ200 በላይ ኢትዮጵያውያን ተገድለዋል። የደቡብ ሱዳን መንግስት ጥቃት ያደረሱትን ለመያዝ በሚደረገው ጥረት ከኢትዮጵያ ጦር ሰራዊት ጋር እንደሚተባበር አስታውቋል። ተጠባባቂ የውጭ ጉዳይ ሚኒስትሩ ፒተር ባሽር ጋባዲ ስለዚሁ ሲናገሩ በአርቡ ጥቃት የደቡብ ሱዳን ወታደሮች አልተሳተፉም ብለዋል። የሙርሌዎች መኖሪያ የሆነው የቦማ ክፍለ ግዛት አስተዳዳሪ ባባ ሜዳን ጥቃቱን በማድረስ የሚከሱት በአካባቢው የቀድሞውን ሚሊሻ የኮብራን አጃቢ ተዋጊዎች ነው። ኮብራዎች እንደ አውሮፓውያን አቆጣጠር በ 2011 እስከ 2013 ዓ.ም ድረስ በደቡብ ሱዳን መንግስት ላይ አመጽ አካሂደዋል። ያን እንቅስቃሴ የመሩት ዴቪድ ያዩ ግን በጥቃቱ እጃችን የለበትም ሲሉ አስተባብለዋል። ለአሜሪካ ድምጽ ሲናገሩም ተጠርጣሪዎቹ የቦማ የክፍለ ግዛት አስተዳዳሪ ባባ ሜዳን ራሳቸው ያስታጠቋቸው ሚልሻዎች ናቸው ብለዋል። የየመን ሁቲ አማጽያንና አጋሮቻቸው በተባበሩት መንግስታት ሸምጋይነት በአሁኑ ወቅት ኩዌት ውስጥ በመካሄድ ላይ ባለው የሰላም ንግግር እንደሚሳተፉ አስታወቁ። ልዑካኑ እስካሁን ወደ ኩዌት ያልተጓዙት በመንግስቱ ደጋፊ ኃይሎች ተጥሷል ባሉት የተኩስ አቁም ስምምነት ላይ ተቃውሞ ለማሰማት ነው ተብሏል። በመጨረሻም እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለማጥፋትና በጦርነት የተበታተነውን የመካከለኛ ምስራቅ ግዛት ለማረጋጋት በተያያዙ ጥረቶች ዩናይትድ ስቴትስና የባህረ ሰላጤው አረብ ሀገር መሪዎች አንድነት እንደተጠበቀ ይቆያል ሲሉ ፕሬዚዳንት ባራክ ኦባማ አስታወቁ። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋምቢና ቪኦኤ።
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማንን አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
አስቀድመን ወደ ጋምቤላ ይሆናል የምናመራው። በጋምቤላ በታጣቂዎች የታገቱ ሕፃናትን ለማስመለስ ተስፋ ሰጪ ሁኔታዎች እንዳሉ የክልሉ ፕሬዚዳንት ጋትሉዋቱት ገለጹ። ጥቃቱን ያደረሱት የሙሬሌ ጎሳ አባላት የት እንደሚገኙም ታውቋል ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ድርሶናል።
ጥቃት ፈጽመው ሕፃናትን ጠልፈውና ከብቶችን ነርተው የሄዱት የሙርሌ ጎሳ ታጣቂዎች አሁን የት እንዳሉ ተለይቷል። በተለይ የተጠለፉትን ሕፃናት ለማስመለስ የተደረገው ጥረት ተስፋ ሰጪ ሁኔታ ላይ መድረሱ ተገልጿል። በፋና ብሮድካስቲንግ ኮርፖሬሽን የተጠቀሱት የጋምቤላ ክልል ርዕሰ መስተዳድር ጋትሉዋቱት ይህንን አረጋግጠዋል። እርሳቸው እንዳብራሩትም ታጣቂዎቹ የተጠለፉትን ሕፃናት የት እንደወሰዷቸው ታውቋል።
በአሁኑ ሰዓት ሰራዊታችን ክትትል በማካሄድ እነኚህ ታጣቂ የሆኑ የሞርሌ አባላት በመከታተል አሁን ወደ ጆር አካባቢዎች እና ወደ ቆቅ አካባቢ ኃይላችን ገብተዋል። አሁን ክትትል ላይ ናቸው። ስለዚህ እነሱ ያሉበት ቦታዎችም ተለይቷል። ይህ ልጆቹም ይዞ ያስገቡበት ቀበሌዎች ማለት ነው። በሞርሌ ግዛት ውስጥ
ከሁለት ወረዳዎች የተወሰዱት ህጻናት ቁጥር 125 መሆኑን ያስታወሱት ርዕሰ መስተዳድሩ ያለምንም ችግር እንደሚመለሱ እምነታቸውን ገልጸዋል። ለዚህም የኦፕሬሽን ስራው መጀመሩን ተናግረዋል። ወደ ጋምቤላ ከተማ ስልክ በመደወል ከርዕሰ መስተዳድሩ ተጨማሪ ማብራሪያ ለማግኘት ሞክሬያለሁ። በስራ ምክንያት ቢሮአቸው እንደሌሉ በጽሐፊያቸው ተነግሮኛል። ሰሞኑን ከተጨማሪ ቃለ ምልልስ ጋር ለመመለስ ሞክራለሁ። ታጣቂዎቹ በጋምቤላ ክልል በሚገኙት መኩይ፣ ጆሮ፣ ጃካውና ላሪ ወረዳዎች በፈጸሙት ጥቃት ህጻናትን ከመጥለፋቸው በተጨማሪ ከሁለት መቶ በላይ ሰዎች መግደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ 1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
Hello Jigjiga, hello Goday, hello Qabridahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxa dhageysanaysaan Gabina VOA, Gabina, Gabina, Gabina.
ወደ ተከታዩ ዘገባ ስናልፍ ከ400 በላይ የሚሆኑ አሶሳ አካባቢ የሚኖሩ አርሶ አደሮች በፌዴራል ትምህርት ሚኒስቴርና በቤኒሻንጉል ክልል ምክር ቤት ላይ የፍትሐብሔር ክስ መመስረታቸው ታወቀ። ለክልሉ ምክር ቤት መጥሪያ ሊሰጡ የሄዱት የአርሶ አደሮቹ ተወካይ ተይዘው መታሰራቸውም ተገልጿል። የክልሉን ምክትል አስተዳዳሪና የቤኒሻንጉል ጉሙዝ ህዝቦች ዴሞክራሲያዊ ሊቀመንበር በጉዳዩ ላይ ለማነጋገር ያደረግነው ጥረት አልተሳካለንም። ዝርዝሩን መለስካቸው አማካ ከአዲስ አበባ አልኳል።
በቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በአሶሳ ከተማ አካባቢ የሚኖሩ ከአራት መቶ በላይ አርሶ አደሮች በአሶሳ ዩኒቨርሲቲ ግንባታ ምክንያት ለተወሰደባቸው መሬት ካሳ እንዲከፈላቸው በፌዴራል ከፍተኛ ፍርድ ቤት ክስ መሰረቱ። የአርሶ አደሮቹ የህግ ጠበቃ አቶ ሃይማኖት ቢተው ለቪኦኤ እንዳስረዱት ከሆነ በአሶሳ ከተማ ተጎራባች ገጠር ቀበሌዎች የሚኖሩት እነዚህ አርሶ አደሮች የእርሻ መሬታቸው በተለያዩ ምክንያቶች በከተማው እየተከለለ ተወስሮባቸዋል። ይህ የአሶሳ ዩኒቨርሲቲ የተገነባበትን መሬት በተመለከተ ክሱ እንዴት እንደተመሰረተ አቶ ሃይማኖት አብራርተዋል።
አሶሳ ዩኒቨርሲቲ በገበሬዎች ይዞታ ላይ ነው የተገነባው። ሲገነባ ደግሞ ገበሬዎቹ በእኛ ህግ ስርዓት መሰረት ካሳ ሊከፈላቸው ይገባል። ከይዞታቸው ከመፈናቀላቸው በፊት ካሳ ሊከፈላቸው ይገባል። ነገር ግን ይህ ካሳ ሳይከፈላቸው አስቀድሞ ከአካባቢ ሊፈናቀሉ የተደረጉ ስለሆነ የተለያዩ አቤቱታዎችን ሲያቀርቡ ከስድስት ዓመት በላይ ሆኖታል። አሁን እነዚህ ባለመፈጸማቸው ምክንያት ነው አሁን መደበኛ ክስ ወደ ፍርድ ቤት መብታቸውን በግ ለማስከበር የሄዱት።
ክሱ በፌዴራል ከፍተኛ ፍርድ ቤት እንደተመሰረተ የሚናገሩት አቶ ሃይማኖት ቢተው 402 አርሶ አደሮች በህግ አግባብ የወከሏቸው አቶ በለጠ አባተ የተባሉ ሰው ከሳምንታት በፊት የፍርድ ቤት መጥሪያ ለአንዱ ተከሳሽ አካል ለቤንሻንጉል ጉሙዝ ክልል ምክር ቤት ለመስጠት በሄዱበት ለእስር መዳረጋቸውን አስታውቀዋቸዋል።
እንግዲህ ምክንያቱን በግልጽ ምን እንደሆነ ባላቅም አቶ በለጠ አባተ የ402 ሰዎች የአሶሳ ዩኒቨርሲቲ ግንባታ ምክንያት ስለተፈናቀሉ ከይዞታቸው ያን መብታቸውን ለማስከበር 402 ሰዎች ወክለው በአዋጅ 2588 የሚባል አለ በእኛ ህግ ቋንቋ። በሱ መሰረት ስልጣኑ የፌዴራል ስልጣን ስለሆነ አንደኛ ተከሳሽ የኢትዮጵያ ትምህርት ሚኒስቴር፣ ሁለተኛ ተከሳሽ የክልሉ የቤንሻንጉል ጉሙዝ ክልል መስተዳደር ምክር ቤት አድርገን የዚህን ህዝብ መብት ለመጠየቅ ፌዴራል ከፍተኛ ፍርድ ቤት ስድስተኛ ፍትሐብሔር ችሎት ፋይል ከፍተን በሂደት ላይ ይገኛል። ይህንኑ ፋይል አቤቱታቸውን ፍርድ ቤቱ ለተከሳሾች መጥሪያ እንድናደርስ ትእዛዝ ሰጥቶበት ለፌዴራሉ ትምህርት ሚኒስቴር መጥሪያው የደረሰ ሲሆን ለቤንሻንጉል ክልል መንግስት መስተዳደር ደግሞ ተወካያቸው አቶ በለጠ አባተ ለማድረስ ሂደዋል። ለማድረስ በሄዱበት በስልክ እንደተነገረኝ ከሆነ መጥሪያው ላይ ለማስፈረም ሁለት እማኞችንም አባሎችንም የፍርድ ቤቱ ስርዓት ስለሆነ አልፈረምም ካሉ አቤቱ ለማቅረብ እንዲመች ሁለት ለጊዜው ስማቸውን ማላስታወሰዎችን ይዘው ነው የሄዱት። በዛ ላይ እንዳሉ አይ ለምን ህዝብን አስተባበርክ በሚል ተከስሻለሁ እና ታስር ያለው ብለው ስልክ ደውለውልኛል።
አቶ በለጠ አባተ ዛሬ ለሶስተኛ ጊዜ አሶሳ ፍርድ ቤት ይቀርቡ እንደነበረም ታውቋል። በዚሁ መሰረት ከሰዓት ፍርድ ቤት ቀርበው የአንድ ሳምንት ተለዋጅ ቀጠሮ እንደተሰጠባቸው የቅርብ ምንጮች ለቪኦኤ ተናግረዋል። የፍርድ ቤት መጥሪያ ለመስጠት ወደ ክልሉ መስተዳደር ሄደው የታሰሩበትን ምክንያት ለማጣራት የክልሉን ምክትል አስተዳዳሪና የቤንሻንጉል ጉሙዝ ህዝቦች ዴሞክራሲያዊ ፓርቲ ሊቀመንበር አምባሳደር ምስጋናው አድማሱን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጽህፈት ቤታቸው ያነጋገሩኝ ሴት እንደገለጹልኝ ስብሰባ ላይ ስለነበሩ ለማናገር አልቻሉም። ስብሰባው ይህ ዘገባ እስከተጠናቀቀበት እስከ ምሽቱ 11 ሰዓት ተኩል ድረስ አላበቃም። ጥረታችንን እንቀጥልበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰገለ አሜሪካ ራ ጋቢና
የጋቢና ጉዟችን ይቀጥላል። አሁን በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን በቀጥታ እየተከታተሉን ካሉ አድማጮች፣ ተመልካቾች አስተያየቶች እየደረሱ ነው። ኢቪኤስኤች ለምን አያውቁም ሲሉ በጋምቤላ በታጣቂዎች የታገቱ 108 ሕጻናትን በማስመልከት ነው። ለምን አያውቁም? የት እንዳሉ በደንብ አድርገው ነው እንጂ የሚያውቁት ብሏል። ሌሎቻችሁም አስተያየቶቻችሁን አድርሱን። አሁን እዚህ ዲጄ ፋትሱ የጋቢና ሙዚቃ አዘጋጅ የጋቢና ቪኦኤ ዲጄ ይገኛል። ዲጄ ዛሬ ሙዚቃ ልትጋብዘን ነው እዚህ የመጣኸው?
ዛሬ ሙዚቃ እንጋብዛችኋለን። እንግዲህ መለስ እናርግና ወደ አያሌው መስፍን እንውሰዳቸው። የአያሌው መስፍን ዝግጅትም አለን።
ላሌ ጉማ እንዳትል
ገዳው ነው የሚለኝ። ያው ነው ቅርብ ነው
Oh,
ይታያልና አያሌው መስፍንን እናመሰግናለን። በነገራችሁ ላይ በዚህ ሳምንት የሙዚቃ እንግዳችን የሚሆነው አያሌው መስፍን ነው። ዲጄ ፋትሱ በኮሎራዶ ተገናኝታችሁ ነው የተነጋገራችሁ?
አዎ፣ ለብዙ ሰዓታት ቁጭ ብለን ኦልሞስት አንድ ሰዓት ያህል የሚሆን ኢንተርቪው አድርገናል። ከዛ እንግዲህ ቆርጥን ዛሬ ክፍል አንድ እናስጀምራቸው።
አሪፍ አሪፉን እናሰማቸው።
እዚህ ሀገር ወደ 17 ዓመት ሊሆነኝ ነው። በእውነት ስጋዬ እዚህ አሜሪካን ነው የሚያድረው፣ ነፍሴ ግን በየቀኑ አገሬ ነው የሚያድረው። በጣም አስቸጋሪ ነው። ከህዝብህ ከወገንህ ከነበርክበት መለየት በጣም አስቸጋሪ ነው። በተለይ ለእንደኛ አይነት የኪነ ጥበብ ሰዎች በጣም አስጨናቂና አስቸጋሪ ነው። እዚህ ሀገር እኖራለሁ። ባለቤቴ ወይዘሮ ሄለን አስፋውዱ ባለ ትባላለች። ልጄ ነብዩ አያሌው መስፍን እዚህ አለ። ሌሎች ልጆቼ ቦስተን አሉ፣ ህይወት አያሌው፣ ታድላ አያሌው፣ ዳግማዊ አያሌው የሚባሉ እና በመሰረቱ እግዚአብሔር ይመስገን እንደነበርንበት ባይሆንም እንዳሳለፍ ነው ከኢትዮጵያ ህዝብ ጋር ያማረ ታሪክ ባይሆንም እግዚአብሔር ይመስገን።
ስንት ዓመት በሙዚቃ ውስጥ ስትኖር?
13 ዓመት በደርግ ያው የቆመ ስር ነበርኩኝ። ከሙዚቃ መሳተፍ አልችልም፣ ውጭ መውጣትም አልችልም። የ13 ዓመት እስከ 1983 ከ71 እስከ 83 ዓመተ ምህረት ድረስ ያው 13 ዓመት አልሰራሁም። ከዛ ወዲህ ደግሞ ኢህአዴግ ከመጣ በኋላ ያው እዚህ ሀገር በ91 ዓመተ ምህረት በኢትዮጵያ አቆጣጠር ነው የመጣሁት። ወደ 17 ዓመት አልሰራሁም። በቃ ያው የኪነ ጥበብ ሰው ከሀገሩ ከወጣ አሳ ከባህር ከወጣ ምን ዋጋ አለው? እንደዛ ነው የሆነውና በጣም ያሳዝናል።
የሙዚቃ ከፍታ መቼ ነበረ?
እንግዲህ ከጀመርኩበት ከ1960 ዓመተ ምህረት በኢትዮጵያ አቆጣጠር እስከ 1971 ዓመተ ምህረት ድረስ ማንም የሚናገረው ነው፣ በመላው ኢትዮጵያ ተደማጭ የነበረው የኔ ሙዚቃ ነበረ።
ዝነኛ ነበር
በጣም።
ዝና ሁል ጊዜ ሳስበው በዛን ጊዜ ዝና እንዴት ነበር?
ዝና ልዩ ነው፣ ፍቅር ነው ዝና። እኛ እኮ ገንዘብ አይደለም፣ እኛ ገንዘብ አላገኘንም፣ ፍቅር ገና አገኘን። ዘላለማዊ ፍቅር፣ የማይፋቅ ፍቅር። እኛ ሁሉ ሙዚቃዎቻችን በፍቅር ለህዝቡ ነው የምናቀርበው። የህዝቡን ችግሮች ነው፣ የእያንዳንዱን የህብረተሰቡን ችግር ነው የምንዳስሰው በሙዚቃችን። የህዝባችንን ችግሮች፣ ማህበራዊ ህይወቱን፣ ማህበራዊ ኑሮውን፣ መንግስትና ህዝብን፣ አገርና ወገንን፣ ታሪክን፣ ሰንደቅ ዓላማን፣ የኢትዮጵያ ሰራዊቱን፣ ጀግኖቻችንን፣ እነዚህን ነው። መልክዓ ምድሯን ኢትዮጵያ ማለት ዝም ብላ አገር አይደለችም። እግዚአብሔር በጣም የባረካት አገር መሆኗን በሙዚቃዎቻችን ስንገልጽ ህብረተሰቡን የተጣላውን ስናቀራርብ ነው የኖር ነው። ለምሳሌ እኔ ከፖሊስ ሰራዊት ኦርኬስትራ በ66 ዓመተ ምህረት ወጣሁ። የራሴን ብላክ ላይን ባንድ ነው የመሰረትኩት። ጥቁር አንበሳ ባንድ ይባላል፣ ማለትም ኢትዮጵያዊ የሚያውቀው ነው። በመላው ክፍለ ሀገር ነው ሂደን ብንሰራው። ወለጋ ሂደን አማርኛ ዘፈን አቅርበን ወርቅ ተሸልመን፣ ከፋ ሂደን አማርኛ ዘፈን አቅርበን ወርቅ ተሸልመን፣ ደቡብ ሂደን፣ ሶማሌ ሂደን፣ ኤርትራ ሂደን፣ ትግራይ ሂደን አማርኛ ዘፈን አቅርበን ወርቅ ተሸልመን ተደንቆ የምናቀርበው ሙዚቃ ግን ትርጉም አለው። እያንዳንዱ የምናቀርበው ሙዚቃ ህብረተሰቡን ስራዬ ብሎ የሚያዳምጠው ይመለከተኛል ብሎ በጣም በአትኩሮት በንቃት የሚያዳምጠውና የሚመለከተው ሙዚቃ ነበር የምናቀርበው። ለነግራህ አልችልም። አንድ ዜማ 7-8 ጊዜ ይደገም እየተባለ 5-6 ቀን በመድረክ ላይ ሰርተን ሳይጠግበን ነበር ከህዝቡ ምንለያየው። ፍቅር ነበር ህዝቡ፣ አንድነት ነበረ፣ ህብረት ነበረ፣ ሰላም ነበረ፣ መዋደድ ነበረ፣ መፋቀር ነበረ። በእውነት ነው የምነግረው እና እኔ ያን ዘመን ሳስበው በእውነት ውስጤ ያለቅሳል። በጣም በጣም ያ የፍቅር ዘመን የማይገኝ
ይሄን ስትል የአሁኑ ፍቅር የለውም ነው ወይስ ስለ አሁኑስ ምን እያሰብክ?
ከዛ ጋር የሚጣጣም ምንም ነገር የለም።
ምን እያልክ ነው?
አሁን ያው በብሔር በብሔረሰብ ተለያይተን ያለ ነው። ይሄ መጥፎ ነው ማለት አይደለም፣ ነገር ግን እንደ ድሮው አይሆንም። አንድ ብሔር ሂደህ አንድ ወጥ ቋንቋ ብቻ አሰምተህ የምትመጣበት የለም። የሁሉንም ቋንቋ መዳሰስ አለብህ። በጣም ጥሩ ነው።
የምትሰራው አንተ ግጥሞችን ግጥም ነው ሙዚቃ ነው የምትሰራው? ያን ጊዜ ወይስ
ራሴ ነኝ ሁሉንም የምትሰራው? እኔ ራሴ ነኝ የማስተካክላቸው፣ ግጥሞቹም ዜማዎቹም ሁሉም እኔ ነኝ።
ስለዚህ ትጽፋለህ ግጥም
በሚገባ፣
ዜማውን ትሰራለህ። ከዛ ሙዚቀኞቹ እነማን ነበሩ? በዛኛው
ሙዚቀኞቹ የእኔ ሙዚቀኞች ናቸው። ብላክ ላይን የሚባለው የጥቁር አንበሳ ሙዚቃ ባንድ፣ ተሾመ ደነቀ ሳክስፎኒስት ነው፣ ጌታቸው አበበ ሳክስፎኒስት ነው፣ ሩፋኤል ወልደ ማርያም ድራመር ነው፣ ዘለቀ ገሰሰ የኔ ቤዚስት ነበረ። በጣም ብዙዎች እንጂ ዮሴፍ ለገሰ ልረሳቸው ነው መሰለኝ ጊዜ እየረዘመ፣ ተድላ ተፈራ ኦርጋኒስት ተጫዋች ነው፣ የማነ አለም በጣም ብዙ፣ ውብሸት አሁን እሸት የሚባል አሁን ጀርመን ነው ካናዳ ነው የሚኖረው ትራምፒስት ነበረ፣ ታምራት ፈረንጅ ዚልቲኒ፣ ታምራት ፈረንጅ ዚልቲኒ ትራምፔት ነው። እነኚህ ብዙዎች ነበሩ፣ በጣም ብዙዎች።
ባንዳችሁ ብላክ ላይን ነው የሚባል?
ብላክ ላይን ባንድ፣
ጥቁር አንበሳ ማለት ነው።
አዎ ጥቁር አንበሳ ባንድ ነው። ይሄ ያለ ምክንያት አላወጣሁትም። ይሄን ባንድ ጥቁር አንበሳ የተባለው የኢትዮጵያ ጦር ለኢትዮጵያ ታላቅ ባለውለታና ጣሊያን በድጋሚ ኢትዮጵያን ለመውረር በመጣ ጊዜ በከፍተኛ መስዋዕትነትን የከፈለ ኃያል ሰራዊት ነው። አባቴም በዛ ውስጥ ለተወሰኑ ጊዜያቶች ከነሱ ጋር ተባባሪ ሆኖ ሰርቶ ስለነበረ ከአባቴ ይነገረኝ የነበረ ነው ይሄና፣ በዚህ ምክንያት ለጥቁር አንበሳ ሰራዊት ላለኝ አክብሮትና ለጀግኖቻችን ላለኝ ፍቅር ጥቁር አንበሳ ብዬ ያወጣሁት በሱ ነው።
ከአያሌው መስፍን ጋር ዲጄ ፋቱ ያደረገው ቆይታ በሚቀጥለው ሳምንት የምናቀርብላችሁ ይሆናል፣ እንድትከታተሉ እንጋብዛለን።
ወደ ሌላ ዝግጅት ስናልፍ ደግሞ ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ በአፍሪካ ለሴቶች ሰብአዊ መብት ለሚሰሩ የሕግ ባለሙያዎች የሕግ የድህረ ምረቃ ትምህርት እድል ሲሰጥ ከ20 ዓመት በላይ ሆኖታል። እስካሁን ኢትዮጵያውያንን ጨምሮ ከመላው አፍሪካ ከመቶ በላይ የሕግ ባለሙያዎች በዚህ መርሃ ግብር ተሳትፈዋል። በቅርቡ ማዕረግ አለማየሁና ዱንያ ተገኝ የተባሉ ሁለት ኢትዮጵያውያን ያሉበትና ከአፍሪካ የተወከሉ በርካታ ባለሙያዎች የተሳተፉበት በዩናይትድ ስቴትስ የጎብኚዎች ማዕከል በተለያዩ የሴቶች ርዕስ ላይ ገለጻ ያደረጉበት ዝግጅት ተካሂዶ ነበር። ማዕረግና ዱንያን እናስተዋውቃችሁ። በኢትዮጵያ ለሴቶች ነጻ የህግ አገልግሎት ማጠናከር፣ ዱንያ ደግሞ ለደቡብ ሱዳን የጦርነት ወቅት የሰብአዊ ድፍረት ፈጻሚዎች ተጠያቂነትና ፍትህ በሚሉ ርዕሶች ላይ ገለጻ አድርገዋል። ቆንጂት ታየናት የተከታተለችው ለዛሬ ስለ ትምህርት መርሃ ግብሩና ስለ ቆይታቸው ይዛለች። ማዕረግ ትጀምራለች።
እዚህ መጥቼ ያው ማስተርሴን እየሰራው ነው በህግ ኢትዮጵያ ያለው። የመጀመሪያ ዲግሪን በህግ ሰርቻለሁ። ከዛ ደግሞ ሁለተኛ ማስተርሴን በፒስ ኤንድ ሴኩሪቲ ሰርቻለሁ። አሁን ማስተርሴን እየሰራ ነው ሁለተኛ። ዋናው የዚህ ፕሮግራም አላማ ሴቶች በሴቶች መብት ላይ የሚሰሩ አፍሪካውያን ጠበቆችም የህግ ባለሙያዎችን የሊደርሽፕ ፕሮግራም ነው እና እዚህ ከመጣው ያው መጽሐፌን በደንብ ኢምፕሮቭ አድርጌያለሁ። እንደዚህ አይነት ትላልቅ ቦታዎች መገኘትና ራሳችን ማስተዋወቅ መቻል እና ከአንዳንድ ቁልፍ ሰዎች ጋር መገናኘት እንደዚህ አይነት ነገሮች ነው የተማርነው ከዋናው ከአካዳሚኩ ተለየ ማለት ነው።
እኔም ያው ልክ እንደማረግ ነው። ነገር ግን እዚህ መጥቼ ሌላ ናሽናል ሴኩሪቲ ኤልኤልኤም ነው የሰራለሁት which is different እኔ በፊት ከተማርኩት ትምህርት ሂዩማን ራይትስ ማስተርስ ነው ያለኝ እና ኤልኤልቢ ዲግሪ ነው ያለኝ እና በዛ ኤሪያ የዩኤስ ናሽናል ሴኩሪቲ ምን እንደሚመስል እንዴት ከአፍሪካን ናሽናል ሴኩሪቲ ጋር እንደሚገናኝ እና እንዴት አብረው እንደሚሰሩ ወይም እንደሚተገበሩ ለማወቅ ችያለሁ። በፕሮግራሙ ደግሞ በጣም ተጠቅሜያለሁ ምክንያቱም ፕሮግራሙ በየቀኑ አዲስ ነገሮችን እንድናውቅ አድርጎናል። ለምሳሌ ፓወርፖይንት ላይ እንዴት በደንብ ዴቨሎፕ ማድረግ እንችላለን፣ እንዴት ከሰዎች ጋር ኮሙኒኬት እንዳደርጋለን፣ እንዴት አድቮኬት እናደርጋለን። በፊት ማድረግ ሳረግ ነበር ግን እዚያ ያለው አድቮኬሲ እንዴት ስትራቴጂካል መሆን እንዳለብሽ በደንብ ያስተምርሻል።
በደቡብ ሱዳን ላይ ያተኮርሽበት
ያው እንደምታውቂው የአንድ አፍሪካ ሀገር ችግር የሌላው የአፍሪካ ሀገር ችግር ነውና ደቡብ ሱዳን ደግሞ ለኢትዮጵያ በጣም የቀረበች ሀገር ናት። ያለው ችግር ደግሞ ኢትዮጵያም እንደ አንድ የኢጋድ ሜምበር ዲል ያደረገችው ያለችው ኢሹ ነው። ችግሩ ደግሞ በጣም ግዙፍ ነው። እስካሁንም ድረስ ያልተፈታና ቆልፍ ነገር ነው። ብዙ ችግሮች ቢኖሩም ይሄ ግን የአካውንታቢሊቲ እና የጀስት ጥያቄ ስለሆነና urgent ስለሆነ ለነዚህ ሴቶች ከሴቶች የተሻለ የሚናገርላቸው የለም ብዬ ስለማምን ከስራዬም ጋር ስለመሄድ ብዬ ነው በዚህ ኤሪያ የሰራሁት።
በዚህ የሴቶች ላይ የሚደርሱ ጉዳቶችን በተመለከተ በተናገራችሁት ሌሎችም ተካፋዮች በተናገሩትና ባቀረቧቸው ሀሳቦች ዙሪያ የተለያዩ ክፍሎች ሊጫወቱት የሚገባውን ሚና በዝርዝር ተናግራችኋል። ሚዲያ ምን ማድረግ አለበት? እነዚህን ጉዳዮች ወደ ፊት ለፊት መተው ጥሩ ትኩረት እንዲያገኝ
የሚዲያው እንትን አሁን ያቀረብኩት በነጻ የድጋፍ አገልግሎት ላይ ነውና የሚዲያው አስተዋጽኦ ሊሆን የሚችለው አገልግሎቱን በማቅረብ አሁን አንዳንድ ነጻ የድጋፍ አገልግሎት አቅራቢዎች ኢትዮጵያ ውስጥ ሚዲያ ይጠቀማሉ አገልግሎቱ እንዳለ እና ደግሞ የመብቶች የተለያዩ መብቶች ዙሪያ ለህዝቡ ለማህበረሰቡ ለማስተዋወቅ ሚዲያ ይጠቀማሉና የሚዲያው ሮል በጣም ከፍተኛ ነው።
እኔም ያው ከማረጋም የመሳሰል ሐሳብ ነው ያለኝ። ነገር ግን ጥፋተኞች ወደ ህግ ከመምጣት አንጻር ጥፋተኞች ያንን ነገር አድርገውታል ብሎ ራሱ ለኮሚኒቲው ማሳወቅ ህብረተሰቡ ወደ ሚፈለገው አካል ለምሳሌ ፍርድ ቤትም ከሆነ ሄዶ ጉዳዮችን ሪፖርት እንዲያደርግ እድል ይከፍትለታል ብዬ አስባለሁ። ከዛ በተጨማሪ ደግሞ ኢቭን በጦርነት ሰዓታት ደግሞ ኔጌቲቭም የሆነ ነገሮች አሉ። ለምሳሌ ሚዲያ እንዴት አድርጎ ኮንፍሊክቶችን ሞር የሚያባብስባቸውም ነገሮች አሉ። ልክ እንደ ፒስ ቱል እንደመሆኑ መጠንም ሌሎች ነገሮችም ላይ ደግሞ ሞሪ ነው የሚያባብስበት ሁኔታ አለ። ነገር ግን በአሁን ከኒ ፔፐር አንጻር ጥሩ ሚና ሊጫወት የሚችለው በተለይ ህብረተሰቡ ይሄ ፍርድ ቤት ይቋቋማል እና ይሄ ፍርድ ቤት ጋር ሄዳችሁ ጉዳያችሁን ሪፖርት ማድረግ ትችላላችሁ የሚለውን አዌርነስ መፍጠር ይችላል ብዬ አምናለሁ።
ማዕረግ ያንቺን ፕሬዘንቴሽን በደንብ ሌት ስለመጣሁ አልተከታተልኩትም። ነገር ግን በሴቶች ላይ ጥቃት በሚደርስበት ጊዜ የዛኑ ሰሞን በብዛት ይወራል፣ ሚዲያ ያተኩርበታል። ወዲያውኑ ደግሞ ሌላ ችግር እስከሚፈጠር ድረስ ከዛ በኋላ ደግሞ ይረሳል። ይሄ ምንድን ነው መደረግ ያለበት?
አንደኛ ያው በዚህ ጉዳይ ላይ ተቋቋሙ ቢሮዎች ያው በደንብ መስራት እንዳለባቸውና ራሳቸው ማሳየት ይሰራሉ እኮ አክቹአሊ መስራት ይሰራሉ፣ ግን ስራቸው በደንብ ለህብረተሰቡ አልታወቀ እንጂ ይሰራሉ። እና አንደኛ ህዝቡን ኢንቮልቭ ባረገ መንገድ አገልግሎታቸውን እንዲሰጡና ስራቸውን በደንብ እንዲያስተዋውቁ። አሁን ምን አስመሰለው አንድ አደጋ ወይም ጉዳት ሲደርስ ድምጻቸው መሰማቱ የሚሰሙት በዚህ ጉዳይ ብቻ ነው እንዴ አይነት እንዲመጣ አደረገውና ስራቸውን በደንብ ባስተዋወቀ መልኩ ህዝቡ በሚያውቀው መልኩ ይስሩት እንጂ ይሰራሉ ብዬ አስባለሁ እኔ።
ያው እኔም ተመሳሳይ ነው ያለኝ ሀሳብ። በተለይም ደግሞ ስራዎች በዘላቂ በሆነ ሁኔታና በቀጣይነት እንዲሰሩ ሚዲያ በጣም ከፍተኛ ሚና አለው ብዬ ነው የማስበው።
የምሽቱ ዝግጅት በዚሁ ተጠናቋል። በፌስቡክ @ቪኦኤ አማሪክ ላይ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ቪኦኤ ዲጄ ደግሞ ዲጄ ፋቱ ሱራፌል ሽፈራው ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።